ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጂት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ ክፍል 20 ተሰምተን የተከላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በአዲስ አበባ ከተማ በመርካቶ አካባቢ ካንዋር መስጊድ ዙሪያ ባሉ ሱቆች በትናንትናው ምሽት ከኩለ ሌሊት በኋላ የተነሳው እሳት ቀጥሎ ጉዳት ማድረሱ ታወቀ። እሳቱ ከሌሊቱ 7 ሰዓት እስከ 12 ሰዓት ደዘለቀ ሲሆን በቃጠሎ 50 ማያንሱ የንግድ ሱቆች ወደሙ መሆናቸው ተነግሯል። የንብረቱን መጠንም ሆነ ያደጋው መንስኤን አስመልክቶ እስካሁን ጉዳዩ የሚመለከታቸው ክፍል ያልተናገሩ ሲሆን የሳዳዳጋ መከላከያ ኃይሎች ባደረጉት ጥረት እሳቱ ወደ መስጊዱ ህንጻ ከመተላለፉ በፊት ሊያጠፉት ይችላሉ መሆኑን ታውቋል። በአሶሳ ከተማ ባለፉት 2 ቀናት በተካሄዱ ብሔር ተኮር ግጭቶች ከ10 ሰዎች በላይ መሞታቸውና ቢያንስ 38 ዜጎች መቁሰላቸው እንዲሁም በርካታ ንብረት መውደሙን የአካባቢው ባለስልጣኖች ለዜና ምንጮች ገልጸዋል። በገንዘብ ተገዝተው ይህን ግጭት የፈጠሩት 46 ግለሰቦች በቁጥጥር ስር የዋሉ መሆናቸውን ባለስልጣኖቹ ጨምረው ተናግረዋል። በዛሬው ዕለት የጸጥታ ኃይሎች በከተማው ውስጥ በመሰማራታቸው ምክንያት ግጭቱ ጋብ ያለ ሲሆን ግጭቱን ለማብረድ የአገር ሽማግሌዎችና የሃይማኖት አባቶች በችግሩ ላይ ተወያይተዋልም ተብሏል። ባለፈው ሳምንት የወያኔው ባለስልጣን አባይ ጸሐዬ በከተማው መገኘቱ ቀደም ብሎ ተዘግቧል። በተለያዩ ከተሞች የሚገኙ ነዋሪ ተጀመረ የተባለውን ለውጥ ለማበረታታት ሰላማዊ ሰልፍ እያደረገ ሲሆን እግረ መንገዱንም መደረግ ያለባቸውን ነገር ከመጠቆሙ በተጨማሪ ጥያቄዎችን ይዞ የወጣ መሆኑ ተስተውሏል። ሰሞኑን በመርሳ፣ በባቲ፣ በከሚሴ፣ በሮቤት፣ በሰመራ፣ በሆሳና፣ በወልቂጤና በሌሎች ከተሞች የድጋፍ ሰልፎች የተካሄዱ ሲሆን በሳምንቱ መጨረሻ ላይም በባህር ዳርና በደብረ ብርሃን ከተሞች ሰልፎችን ለማካሄድ እቅድ የያዙ መሆናቸው ታውቋል። በሆሳና አረንጓዴ፣ ቢጫ፣ ቀይ የሆነው ሰንደቅ ዓላማ በመያዝ ይህ ነው ሰንደቅ ዓላማችን ብሎ ሲጨፍር የዋለው ሕዝብ መሠረታዊ የሥርዓት ለውጥ ጥያቄን ያቀረበ ከመሆኑን ባሻገር በሻቢያ እስር ቤት እየማቀቁ የሚገኙ ኮሎኔል በዛብህ ጴጥሮስ እንዲፈቱም ጠይቋል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ረቡዕ ሰኔ 20 ቀን ባወጣው መግለጫ ከሰኔ መጀመሪያ ጀምሮ በደቡብና በኦሮሚያ አካባቢዎች በተፈጠረው ግጭት ብቻ ከአንድ ሚሊዮን ሰዎች በላይ መፈናቀላቸውን ገለጸ። የአካባቢው ባለስልጣናት በሰጡት መረጃ መሰረት በጌዲዮ 790,000፣ በምዕራብ ጉጂ 158,000 ሰዎች መፈናቀላቸውን ገልጸዋል። የጸጥታ ሁኔታ ባለመረጋጋቱ ምክንያት ቆጠራው የተሟላ ሊሆን እንደማይችል ተነግሯል። በርካታ ተፈናቃዮች የምግብ ችግር ከበረታባቸው ቤተሰቦቻቸው ዘንድ በደባልነት መኖር የተገደዱ ሲሆን ሌሎች ደግሞ በተጣበበ ሁኔታ በጥቂት የመንግስት ቤቶች ውስጥ መኖር የተገደዱ መሆናቸው ተገልጿል። በሚቀጥሉት 6 ወራት ለተፈናቃዮች ለገብ እርዳታ ለማድረግ 117.7 ሚሊዮን ዶላር እንደሚያስፈልግ ተቋሙ ጨምሮ ገልጿል። የምህረት አሰጣጥና አፈጻጸም ስነ ስርዓት አዋጅ በወያኔ ፓርላማ መጽደቁ ተነግሯል። በዚህ አዋጅ መሰረት በሽብርተኝነት ተወንጅለው የነበሩ ድርጅቶችና ግለሰቦች ምህረት ይደረግላቸዋል ተብሎ ይጠበቃል። ይሁን እንጂ የሽብርተኛው አዋጅና የሚዲያ ተቋማት ሲቪክ ማህበራትን ለመቆጣጠር የወጡት አዋጆች በስራ ላይ እስካለ ድረስ ወደፊት በሐሰት ላለመከሰስ፣ ላለመታሰር ምንም አይነት ዋስትና የለም ተብሏል። ከዚህ ጋር ተያይዞ የኦጋዴን ነጻ አውጪ ድርጅት በሚል ራሱ የሚጠላው ድርጅት አስመራ ውስጥ ስብሰባ እያካሄደ መሆኑን አንዳንድ ምንጮች ጠቁመዋል። በዚህም ላይ ምን እርምጃ እንደሚወስድ ውሳኔ ይሰጣል ተብሎ ይነገራል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ፈርዶበት አማራ ፈርዶበት አማራ። አረ ያገር ያለ አረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከመድሯ በደሙ ለውሶ ነገሩንና ላምባሉ አለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላ ሀገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራቱ ድናት አገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የሚል ጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ ያዝሞ ጉድጓድ ይከተታል አማራው ተለቅሞ አያንቺ ማማ አንቺና ታገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰው ለሞይ ባገር እንብኝን የሚያጣጥቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬ ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ቱንዱን አጠንክሮ እንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደር ፍንቅልቅል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ያገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም ይሸለትበት ስራቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ አረ ያገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በል ያገር ሰው አዛውን ትምወጣት እንብኝ በል ኦሮሞ እንብኝ በል ኩናማ እንብኝ በል ጉራጌ እንብኝ በል ሲዳማ እንብኝ በል አፋሩ እንብኝ በል ሀዲያ እንብኝ በል ጋምቤላ እንብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገስቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ ፈርዶበት አማራ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልብወለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሽቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 20 ከአዲስ አበባ ለሄደ ሰው የክፍለ ሀገሩ ኑሮ እንደ አዲስ አበባ ወከባ የለበትም። ብዙ ማህበራዊ ትስስር ስለማይኖራቸው የረፍት ቀናቸውን በጋራ የማሳለፍ ልማድ አላቸው። አንድ ቀን ዘውዱ ለምን እነፈቃደን አንድራቸውም አለ ሰብሰብ ብለው ሲጫወቱ። እውነት እኮ ነው። ለምን የሆነች ዝግጅት አርገን ጋብቻቸውን አናከብርላቸው? የሌላው ሐሳብ ነበር። እኔ ዝግጅቱን ሰርጌ ማስመሰሉን ኃላፊነት ወስዳለሁ አለች ያንደኛው ጓደኛቸው እጮኛ። በዚሁ ተስማሙ። የፈቃደ ጓደኞች ለፈቃደና ለፍሬወት ጋብቻ መታሰቢያ ይሆን ዘንድ ፕሮግራም አዘጋጅተው ፈቃደንና ፍሬወትን ጋበዟቸው። በመጀመሪያ የሄዱት አንደኛው ጓደኛው ቤት ነበር። ቤት ውስጥ ሲገቡ አድናቆታቸውን ሊገቱ በማይችሉበት ሁኔታ ደነገጡ። ቤቱ በጣም አሸብርቋል። ሳሎኑ መሃል ወንበሮች ላይ የተቀመጡት የሰርግ ቬሎና የወንድ ሙሉ ጥቁር ሱፍ ከነጭ ሸሚዝ ጋር በትንሽ ጠረጴዛ ላይ በሁለቱ የሰርግ ልብሶች መሃል የተቀመጠው አበባ ለቤቱ ልዩ ውበትን አጎናጽፈውታል። ፈቃደና ፍሬህይወት በድንቃጤ ፈዘው እንደቆሙ ጓደኞቹ ባንድ ላይ መልካም ጋብቻ አሏቸው። ማመን እስኪከብዳቸው ድረስ ደስታ አይኖቻቸውን በእንባ እስኪሞላው ድረስ ነበር የፈቃደና የፍሬህይወት ስሜት። ሁለቱም እርስ በርሳቸው እየተያዩ ፍዝዝ አሉ። ልብሶቻችሁን ልበሱ አለቻቸው የጓደኛው እጮኛ። በሩን መለስ አርገውላቸው ወጡ። ፈቃደና ፍሬህይወት የሰርግ ልብሱን ለብሰውና በጓደኞቻቸው ታጅበው በሆቴሉ ግቢው ወዳለው የዋና ቦታ መሄድ ነበረባቸው። እነሱ የተባሉትን መፈጸም እንጂ ስለ ፕሮግራሙ ምንም አይነት አስተያየት ሊሰጡ እንደማይችሉ ማስጠንቀቂያ ተሰጣቸው። ምስጋና ለማቅረብ እንኳ ጊዜ አልነበራቸውም። የዕለቱን ፕሮግራም የሚመራው ዘውዱ ነው። ለዚያ ሰዓት የመዋኛ ስፍራው ነፃ እንዲሆንላቸው ከሆቴሉ ጋር ተነጋግረዋል። ልክ ሲደርሱ መዋኛው ለፍሬና ለፈቃደ ብቻ ተለቀቀላቸው። ለስለስ ያለ የሰርግ ዘፈን እየተሰማ ሁለቱ ሙሽሮች ወደ መዋኛው እንዲገቡ ተነገራቸው። ገቡ። ዋናውን ተያያዙት። የውሃው ድምፅና የሙዚቃው ቃና በሁለቱም ልቦች ውስጥ ልዩ ስሜትን በመፍጠሩ የተነሳ ሁለቱም በተመስጦ በቀስታ መዋኘታቸውን ቀጠሉ። በዚያች ቅጽበት ፍሬህይወት ሐሳቧ ወደ አንተነህ ኮበለለባት። እንዴ ዋናውን የደስታ አርጉት እንጂ አላቸው ዘውዱ ጮክ ብሎ። ፈቃደና ፍሬህይወት ተቀራረቡ። እየዋኙ መጫወት ጀመሩ። መሽቀዳደም፣ መደፋፈቅ፣ ሳቅ። የዋናው ቦታ የብዙዎቹን ቀልብ ሳበ። ከመዋኛው ስፍራ ጥቂት ራቅ ብለው የሞቀ ጨዋታ የያዙት ሰዎች ግን በመዋኛው አካባቢ የሁሉን ቀልብ የሳበውን ሁኔታ አላስተዋሉም። ውሃ ውስጥ ከገቡ ብዙ ደቂቃዎች ቢያልፉም ፈቃድና ፍሬህይወት ምንም የደከማቸው አይመስሉም። አልፎ አልፎ ሁለቱም ውሃው ውስጥ ይሰጥሙና ሰውን ያስደነግጣሉ፣ ደግሞ ብቅ ይላሉ። ሁኔታቸው የዋና ስፖርተኛ እንጂ ተራ ዋናተኛ አላስመሰላቸውም። በመደፋፈቅ ላይ እያሉ እሱ ሊደፍቃት ሲል ስታመልጠውና ሳያስበው ስትደፍቀው በአካባቢው የነበሩት ሁሉ ሳቁ። ሳቁ በጨዋታቸው ውስጥ ሰምጠው ለአካባቢው ትኩረት ያልሰጡትን ሁለት ሰዎችም ከገቡበት የግል ጨዋታቸው ጎትቶ አወጣቸው። ሁለቱም ሰዎች የሳቁን መንስኤ ለመመልከት ወደ ዋናው ስፍራ መጥተው ከሰዎቹ ተቀላቀሉ። ፈቃደና ፍሬህይወት ለየብቻቸው መዋኘት ጀምረዋል። ፍሬህይወት በጀርባዋ ተንጋላ እየዋኘች እዳር ደረሰችና ብረቱን ያዛርጋ ቆም ከማለቷ መልካም ጋብቻ አላት ዘግይቶ የመጣ ጓደኛቸው። እናመሰግናለን አለችው ፈቃደንም በመወከል። በዋናው ቦታ አካባቢ የተፈጠረው ድምፅ ስቧቸው ትዕይንቱን ከተቀላቀሉት ሁለት ሰዎች አንዱ አንተነህ ነው። አንተነህ የተመለከተውን መልክና የሰማውን ድምፅ ማመን አቅቶት አይኖቹን አሸት አሸት አደረጋቸው። ያደረገውን ኮፍያ ወደ ግንባሩ ደፋ አደረገና ፊቱን ከእይታ ከለለ። ከእይታ የበለጠ ለመራቅ የቆመበትን ቦታ ቀየረ። እነዚያን አይኖችና በውሃው ተነክሮ አንገቷን የሙጥኝ ብሎ የተጠመጠመውን ወርቃማ ጸጉር ሊጠራጠር አልቻለም። መነጽሩን አወለቀና ትክ ብሎ ተመለከታት። እብረቱ ላይ ተቀምጣ በእግሮቿ ከውሃ ጋር የምትጫወተው ፍሬህይወትን። ጓደኛው አድራጎቱን ሲከታተል ቆይቶ ምነካ አለው ወደ ጆሮው ተጠግቶ። ፍሬህይወት አለው አንተነህ በጣም በደከመ ድምፅ አይኖቹን ካነጣጠሩበት አቅጣጫ ሳይመልስ። ከጥቂት ደቂቃዎች በኋላ አንገቱን እንደሰበረ ከዋናው አካባቢ ለመራቅ ጉዞውን ጀመረ። ጓደኛው የአንተነህ ሁኔታ ግራ እያጋባው ተከተለው። ኋላና ፊት ሆነው ጥቂት ተራመዱና ከዋናው ስፍራ እይታ ተሰወሩ። እኮ ለምንድን ነው አጋጣሚዎች እንደሚፈታተኑኝ? አለና በጩኸት ጠየቀው አንተነህ ጓደኛውን። ጓደኛው በድንገት የጮኸበት የአንተነህ ድምፅ አስደንግጦት ወደ ኋላው እንደማፈግፈግ አለና ቆመ። ለቅጽበት ያህል ከአንተነህ ጋር ተፋጠጡ። እሷን ፍለጋ አዲስ አበባ ውስጥ ያላደረስኩት ቦታ የለኝም። ይሆናል ያልኩት ቦታ ሁሉ አልቀረኝም። አጣዋት። ታዲያ እንዳጣዋት ብቀር ምን ነበረበት? የሌላ ሰው መሆኗን እያሰብኩ እንድቃጠል ለምን ይፈርድብኛል? ጓደኛው አቋረጠው። ለሁሉም ረጋ ማለት ያስፈልጋል አንተነህ። መንፈስህን ለማረጋጋት ሞክር። በጥሞና ለማሰብ ትችል ዘንድ ስሜትህን በረድ አድርገው። ከዚያ በኋላ ብቻ ነው ረጋ ባለ አእምሮ አስፈላጊውን ትንተና መስጠት የሚቻለው አለ ጓደኛው የአንተነህ ድንገተኛ ለውጥ እየገረመው። ጎን ለጎን ሆነው ጥቂት ተራመዱና አንተነህ ቆም ብሎ ጓደኛውን ተመለከተው። ትከሻውን እንደማራገፍ አደረገና ይቅርታ ሳታስበው አንተም ብቻ ሳትሆን እኔም ሳላስበው በተፈጠረ ሁኔታ ስላስጨነቅኩህ ይቅርታ አለው። ይመስለኛል ታሪኩን አጫውቻለሁ። ከዘመቻ ጀምሬ ጓደኛው አቋረጠው። ታዲያ ለምን አታናግራትም አለው። ምን ብዬ ነው ማናግራት? ባለሽን ታዩና ከኔ ጋር ነው ብዬ ነው ማናግራት? ጮኸ አንተነህ። ግን አንተ የምትወዳትን ያህል እሷ እንደምትወድህ እርግጠኛ ነበር? ሌላ የሚያናድድ የጓደኛው ጥያቄ ነበር። ስንት ዓመት እንደሆነና በምን ሁኔታ ውስጥ እንደተለያየን ታውቃለህ? አለና አፈጠጠበት። እና ቢሆንስ አንተም ሆንክ እሷ በተመሳሳይ ሁኔታ ውስጥ ነው ያለፋችሁት? እሷ ነገር ዓለሙን ሁሉ ትታው ትዳር ስትመሰርት አንተ እንዲህ እንደ አዲስ ፍቅረኛ ካልሞትኩ ማለት አለብህ የምትለው አይነት ጠንካራ ፍቅር ቢኖራት ነው እንዲህ የምትሆነው? እኔ እኮ የሆሊውድ አክተር ነኝ መሰለችኝ አለው በማሾፍ። አንተ ነህ የበለጠ ተናደደ። በቃ አንተ ስሜቴ በፍጹም ሊገባህ አይችልም አለና ባገኘው ጥላ ስር ዘፋልና ተቀመጠ። ስም አንተነህ ከሞተ ዓመታት ያስቆጠረ ፍቅር እያነሳህ እየየ ስትል አብሬህ እንዳለክስ የምጠብቅ ከሆነ ተሳስተሃል። በጣም እየገረምከኝ መሆኑን ባወቅ እንኳን አንተን ሆኜ ላስበው አለውና ጓደኛውም መቀመጫ ቦታ ፈልጎ አረፍ አለ። አየህ አለ አንተነህ፣ አየህ አንተ እንደምትለው ቀላል አይደለም። ለኔ የነበራትን ፍቅር እንድትጠራጠር የሚያደርገኝ ኃይል የለም። ስንለያይ ግን የመገናኘት እድላችን የመነመነ ነበር። እርግጠኛ ነኝ አንተነህ ሞቷል ብላ ነው የምታስበው። ይህን እያሰበች ደግሞ ዓለም በቃኝ ብላ ካልመነኮሰች በስተቀር ሌላ ከማፍቀር መከልከል የለባትም። ፍቅሯን በእርሷነቷ ውስጥ ቀብራም ቢሆን ለማፍቀር መሞከሯ ሊያስኮንናት አይችልም። እኔስ ብሆን መቼ ከዚህ ውጭ ነኝ? ፍቅር ለመጀመር ያልሞከርኩት ሞከራለኝ? እኔን ፍቅሯ የተቀበረበትን ድንጋይ እየፈነቀለ እንደሚያስቸግረኝ ለእርሷም እንዲሁ ሊሆን ይችላል። ታዲያ የእኔ በዚህ መሃል መገኘትና ማነጋገር በሁለት እሳት መሃል ሊጥላት እንደሚችል እያወቅኩ እንዴት ነው ይህ እንዲሆን መንገድ የምከፍተው? ደግሞም እኮ ልጁም እኔ የወደድኳትን ያህል ሊወዳት ይችላል። ጓደኛው አቋረጠው። በቃ የሚያዋጣህ ምን እንደሆነ ልንገርህ፣ ራስህን አሳምነህ መልካም ጋብቻ ብለህ ከዚህ አካባቢ መጥፋት ብቻ አለው። አንተነህ ፊቱ ተለዋወጠበት። እድል እንዳልሰመረልኝ ተቀብዬ እንደቀለድከው መልካም ጋብቻ ለማለት ብችል ደስታዬ ነበር፣ ግን አንተ እንዳቀለልከው አይደለም። ይህን ሁሉ አገር አቋርጬ መምጣቴ ምክንያት ከሆኑት አብይ ጉዳዮች አንዷ ፍሬህይወት በመሆኗ ነገሩን ቀለል አድርጎ መተው እንደማልችል ልትረዳልኝ በተገባህ ነበር አለው በጓደኛው ላይ የምሩን እየተቆጣ። ጓደኛው ሙከራው ሁሉ እንዳልሰራለት ሲያውቅ ዝም አለ። ቀድሙንም ቢሆን ያንተነህን ስሜት ላለማባባስ እንጂ ጉዳዩ ቀላል ነው ብሎ አስቦ አልነበረም። እሺ